the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መዳይ ሕርሻ 50 ሚሊዮን ኩንታል ዘይሕፈሳ ዝነበረት ሃገር ሎሚ ኣስታት 270 ሚሊዮን ኩንታል ምርቲ ናብትሓፍሰሉ ብርክበት ይሓ።
በእርሻው ዘርፍ 50 ሚሊዮን ኩንታል ምርት እንኳን የማታመርት የነበረችው ሀገር ዛሬ በአመት ወደ 270 ሚሊዮን ኩንታል የሚጠጋ ምርት የምታገኝ ሆናለች።
የትግራይ ክልል መንግስት ግንቦት 20 አስገኛቸው ያላቸውን ድሎች ዘርዝሮ በዛሬው ዕለት ካወጣ መግለጫ የተወሰደ ነው።
የዘንድሮ ምርጫ እንደምሳሌ ወስደን እንኳን ምናይ የሀገራችን የዲሞክራሲ ጭላንጭል ከጊዜ ወደ ጊዜ እየጨለመ ይሄደ እንደሆነ ኢህአዴግ ያወጀውን ውጤቱ ዋና ምስክር ነው። ህብረተሰቡም የሰጠው ድምጽ በግልጽ በጠበንጃ የተዘረፈበት ሁኔታ ነው ያለው።
የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው ምላሽ የሰጡት። የሁለቱን ዘገባዎች ዝርዝር በዕለቱ አብይ ርዕስ እንመለከታለን።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ሰላማዊ ምርጫ ማካሄዷን አወደሰ። የዜጎችን ዲሞክራሲያዊ መብቶች ለመገደብ የቀጠለው እርምጃ ግን በጥልቅ አሳስቦኛል አለ። የካቶሊካውያን ቤተ ክርስቲያን በቡሩንዲ ለሳምንታት የዘለቀውን የፖለቲካ ቀውስ ተከትሎ ለመጪው የሀገሪቱ ምርጫ ድጋፍ እንደማይሰጥ አስታወቀ። የአውሮፓ ህብረትም ታዛቢዎችን እንደማይልክ ገለጸ። የሚሉት ደግሞ ቀዳሚ ዜናዎቻችን ርዕሶች ናቸው።
ሳምንታዊውን ቅንብሮች ባህልና ማህበረሰብን ጨምረን እንዲሁም የእናንተን የስልክ አስተያየቶች አክለን የሐሙስ ግንቦት 2027 ተረኛ አስተናጋጆች አሉላ ከበደና
ሰለሞን ክፍሌን ከፕሮዲውሰራችን ንጉሴ ታምሬና ከስርጭት መሐንዲሱ ጋር አብረናችን ቆያለን። በቅድሚያ ግን የዕለቱን የዓለም ዜና።
መልካም ምሽት።
የኢትዮጵያ ብሔራዊ ምርጫ ቦርድ የእሁዱን ምርጫ አስመልክቶ ትላንት ጊዜያዊ ውጤት ሲል በሰጠው መግለጫ ገዢው የኢህአዴግ ፓርቲ በከፍተኛ ድምፅ ብልጫ ማሸነፉን ገልጿል። ቦርዱ በዚሁ መግለጫው ኢህአዴግና አጋር ድርጅቶቹ እስካሁን በተካሄደው ቆጠራ ከ547 መቀመጫዎች 442ቱን በሙሉ አሸንፈዋል ብሏል። አዲስ አበባ ያሏትን 23 መቀመጫዎች በሙሉ ያገኘውም ኢህአዴግ መሆኑን አውጇል። ቀሪ ውጤት ሰኔ 14 ይገለጻል ተብሎ ይጠበቃል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ከፍተኛ አኩሪ ተግባር አከናውኗል ሲሉ ዛሬ አወድሰዋል።
ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዲሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉልህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑ ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ።
የሁለቱ አብይ ተቃዋሚ ፓርቲዎች የመድረክና የሰማያዊ ፓርቲ መሪዎች ግን ምርጫው ተጭበርብሯል፣ መንግስት ከምርጫው በፊትና ምርጫው በሚካሄድበት ወቅት አባላትና ደጋፊዎቻችንን አዋክቧል፣ አስፈራርቷል ሲሉ ከሰዋል። የአፍሪካ ህብረትም ምርጫው የተረጋጋ ሰላማዊና ታማኝ ነበር ይበል እንጂ ነጻና ትክክለኛ ነው የሚባሉ ቃላትን አልተጠቀመም። ማርትዳ ቫንደር ውልፍ ባደረሰችን ዘገባ መሰረት ደግሞ ኢትዮጵያ ሰላማዊ ምርጫ በማካሄዷ ያወደሰው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሀገሪቱ ውስጥ በቀጠለው ሲቪክ ማህበረሰቦችን፣ መገናኛ ብዙሃንን፣ የተቃዋሚ ፓርቲዎችን እንቅስቃሴና በነጻነት ሀሳብ የመግለጽ መብቶችን መገደብ በጥልቅ ያሳሰበው መሆኑን ገልጿል።
የካቶሊካውያን ቤተ ክርስቲያን በብሩንዲ ለሳምንታት የዘለቀውን የፖለቲካ ቀውስ ተከትሎ ለመጪው የአገሪቱ ምርጫ ድጋፍ እንደማይሰጥ አስታወቀ። የካቶሊካዊ ቀሳውስት ዛሬ ባወጡት መግለጫ በምርጫ ኮሚሽኑ ቤተ ክርስቲያኗን የሚወክሉት አባላቸው እንዲወጡ ጠይቀዋል። የብሩንዲ መንግስት በትላንትናው ዕለት አንዳንድ ባዕዳን አገሮች ፕሬዚዳንት ፔሬ ንኩሩንዚዛ ለሶስተኛ የስራ ዘመን ለመወዳደር ባላቸው ቅርቀገፉ እርዳታ መለገሳቸው እንደሚያቆሙ ማስፈራራታቸውን በመጥቀስ ህዝቡ ለሰኔው ጠቅላላ ምርጫ የገንዘብ እርዳታ እንዲያደርግ ጠይቋል። እስካሁን ባለው ጊዜ ግን ፕሬዚዳንት ፔሬ ንኩሪንዚዛ የምርጫውን ጊዜ እንዲያራዝሙ የካቶሊካዊ ቤተክርስቲያንን ጨምሮ ተቃዋሚዎቻቸው ያቀረቡላቸውን ጥያቄ ውድቅ እያደረጉ ነው። ይህ በእንዲህ እንዳለ የአውሮፓ ህብረት የምርጫ ታዛቢዎችን ወደ ብሩንዲ እንደማይልክ ዛሬ ይፋ አድርጓል። የሰጠውን ምክንያት ሂደቱ ከወዲሁ መንግስት በነጻው መገናኛ ብዙሀን ላይ በወሰዳቸው አፈናና ወታደሮቹ በተቃዋሚ ሰልፈኞች ላይ የኃይል እርምጃ በመጠቀማቸው እንዲሁም የተቃዋሚ ፓርቲዎች እና የሲቪክ ማህበራት የሚገኙት በፍርሃት ድባብ ውስጥ በመሆኑ ተበላሽቷል ብለዋል። ፕሬዚዳንቱ ለሌላ ሶስተኛ የስራ ዘመን ለመወዳደር የደረሱበት ውሳኔ ህዝባዊ ቁጣ ቀስቅሶ በፖሊሶችና ሰልፈኞች መካከል በደረሱ ግጭቶች ከ20 በላይ ሰዎች መገደላቸው ይታወቃል። ከ100,000 በላይ ዜጎች ወደ ጎረቤት ሀገሮችም ተሰደዋል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሁለት ዋና የተባሉ የአውሮፓ ህብረት የእግር ኳስ ማኅበሮች የፊፋው ፕሬዝደንት ምርጫው ከመካሄዱ በፊት ሥልጣን እንዲለቁ ጥሪ አቅርበዋል። የዩፋው ፕሬዝደንት ፈረንሳዊው ዝነኛ ተጫዋች ሚሼል ፕላቲኒ ስለ ፊፋው የሙስና ቅሌት በግልጽ ተናግረው ፕሬዝደንቱ ከሥልጣን አልወርድም በሚለው አቋማቸውም ላይ ተችተዋል። የጀርመን ፉትቦል ማኅበር በበኩሉም በብላተር ላይ የእምነት ጉዳዮችን በማንሳት ሥልጣናቸውን እንዲለቁ ጠይቋል። ዩናይትድ ስቴትስና ስዊዘርላንድ ትላንት በፊፋ ላይ ከፍተኛ የሙስና ምርመራ መጀመራቸውን ካስታወቁ በኋላ ፌዴሬሽኖች ብዙውን ጊዜ የሚተቹ መሪዎቻቸውን መጻኢ ሁኔታ ለመቀየር ክርክር ይዘዋል። በሌላ በኩል የዩናይትድ ስቴትስ ፍትህ ሚኒስቴር በ14 ሰዎች ላይ የማጭበርበር ወንጀል ምርመራ መጀመሩን ካስታወቀ በኋላ ብድር በመስጠት የሚታወቀው ግዙፉ የቪዛ ካርድ ኩባንያም ዛሬ ጠንካራ የተቃውሞ መግለጫ አውጥቷል። ቪዛ በዚሁ መግለጫው ከፍተኛ ቅሬታ የተሰማ መሆኑን ገልጾ በፊፋ ውስጥ ለውጥ በአስቸኳይ ካልተደረገና እርምጃ ካልተወሰደ በቀር ኩባንያው ውድድሮችን ስፖንሰር ወይም በገንዘብ ድጋፍ የማካሄዱን ልምድ ዳግም ይመረምራል ሲል አስጠንቅቋል። ሌላው ትልቁ የፊፋ ስፖንሰር ኮካ ኮላም የፊፋ ሙስና ቅሌት ያሳሰበው መሆኑን በተደጋጋሚ መግለጹን አስታውሶ በጉዳዩ ላይ ጥልቅ ምርመራ አስፈላጊ ነው ሲል፣ አዲዳስም ፊፋ በሚሠራው ሥራ ሁሉ በግልጽነት መኖሩን ማረጋገጥ ይኖርበታል ብሏል። ይህ በእንዲህ እንዳለ የፊፋን ፕሬዚደንት ለመምረጥ በነገው ዕለት የተያዘው ፕሮግራም በታቀደው መሠረት መካሄድ እንዳለበትና የወቅቱን ፕሬዚደንት ሴፕ ብላተርን እንደሚደግፍ የእስያ እግር ኳስ ኮንፌዴሬሽን ዛሬ ገልጿል። ብላተር ለአምስተኛ ጊዜ ተመርጠው ድርጅቱን ለማገልገል ይሞክራሉ። ተቀናቃኛቸው የዮርዳኖሱ ልዑል ቢን አል ሁሴን ናቸው። ዩፋ ማለት የአውሮፓ ፉትቦል ፌዴሬሽን ግን ፊፋ ውስጥ ለውጥ እንዲደረግ ጠንካራ ፍላጎት ስላለ ፕሬዚደንታዊ ምርጫው በስድስት ወራት እንዲራዘም ጥሪ አቅርቧል። ሴፕ ብላተር በትላንትናው ዕለት የሙስና ወንጀል ምርመራ እንዲካሄድባቸው ከተጠየቁ 9 ከፍተኛ የወቅቱና የቀድሞ የፊፋ ባለሥልጣናት ውስጥ ስማቸው የለም። በሌላ ከዚሁ ጋር በተያያዘ ዜና ዩናይትድ ስቴትስ ይህ የሙስና ምርመራ በፊፋ ባለሥልጣናት ላይ መጀመሯ ሥልጣኗን ወደ ሌሎች አገሮች ለማስፋት በተያያዘ ጥረት ነው ሲሉ የሩሲያው ፕሬዚደንት ቭላዲሚር ፑቲን ተችተዋል። ዋሽንግተን የወቅቱ የፊፋ ፕሬዚደንት ሴፕ ብላተር ዳግም እንዳይመረጡም ትሞክራለች ብለዋል። ቀጣዩን የ2018 የዓለም እግር ኳስ ዋንጫ የምታስተናግደው ሩሲያ ናት።
የቡድኑ ትኩረት ፕሬዚዳንት ባሽር አልአሳድን ድል ለማድረግ እንጂ በምዕራባውያን አገሮች ላይ የማጥቃት ዘመቻ ለመክፈት አይደለም ሲል በሶሪያ የአልቃይዳው ቅርንጫፍ መሪ አስታወቀ። የኑስራው ግንባር ጦር መሪ አቡ ሙሐመድ አልጎላኒ ከአልጃዚራ ቴሌቪዥን ጋር ባደረገው ቃለ ምልልስ የሚስተር አሳድ መንግስት መውደቂያ ጊዜ ሩቅ አይደለም ብሏል። አልጎላኒ የሶሪያን ኃይሎች ለማጠናከር ተዋጊዎቹን የላከው የሊባኖስ ሄዝቦላን ቡድን ሲተችም ታጣቂዎቹ ሚስተር አሳድን ሲቀላቀሉ የሚኖራቸውን እድል ሽንፈት መሆኑን ቀደም ብለው ያውቁታል ብሏል። ፕሬዚዳንቱ አናሳ ብሔረሰቦች ደህንነታቸውን ለመጠበቅ ሲሉ የሚከተሉትን እምነት መተውና አሳድን ማውገስ ይጠበቅባቸዋል ሲልም በሶሪያ የአልቃይዳው ቅርንጫፍ መሪ አቡ ሙሐመድ አልጎላኒ አስጠንቅቋል። ኮራሳ የተባለውን ቡድን በምዕራባውያን ላይ ጥቃት ለማድረስ እያሴረ በመሆኑ ሶሪያ ላይ የሚካሄደው አንዳንድ በአሜሪካ የሚመራ የአየር ጥቃት በቡድኑ አባላት ላይ አነጣጥሯል ሲል የዩናይትድ ስቴትስ መከላከያ ሚኒስትር አስታውቋል። አልጎላኒ ግን ኮራሳ የሚለውን ስም የፈጠረችው ራሷ አሜሪካ እንጂ ቡድኑ እንዲያውም መኖሩ አይታወቅም ሲል አስተባብሏል።
በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ሲናገሩ የመከላከያ ባለስልጣናት በኢራቅ ራሱን እስላማዊ መንግስት እያለ የሚጠራውን ቡድን ታጣቂዎች የሚፋለሙትን የመንግስት ደጋፊዎች ማሰልጠንና ማስታጠቅ የሚቻልበትን መንገድ እያጠኑ ናቸው ብለዋል። ካርተር ወደ ሲያብሯቸው ለሚጓዙ ጋዜጠኞች ዛሬ ሲናገሩ በቅርቡ ኢራቅ ውስጥ የደረሱ ሁኔታዎች በምድር ላይ ብቁ ሸሪክ ሊኖረን እንደሚገባ አሳይቷል ሲሉ አስረድተዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በሰዓቱ የዓለም ዜና የጀመረው የሐሙስ ግንቦት 20 ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ።
አንድ ለአምስት በጣም ጠቅሞናል። አገሪቷን ድራማቲክ በሆነ መንገድ እያስኬዳት ያለና አሁንም ጭራሽ ተጠናክሮ መቀጠል ያለበት እና በጣም ምንፈልገው እስከዛሬ የት ነበር ያለው።
ይሄ አንድ ለአምስት ለደቦ ነው እንጂ ለድምጽ አይደለም። ገበሬው እኮ ነው የምናገረው። ሰዎች በቡድን የሚሰሩት ደቦ ነው። ይሄ ደግሞ ምርጫ ማለት ያንድ ሰው የሌላ ጉዳይ ነው።
ባለፈው እሁድ በተካሄደው የኢትዮጵያ ብሔራዊ ምርጫ ይፋ በተደረገው ውጤት ትልቁ ሚና ከተጫወቱት ምክንያቶች አንዱ ነው በሚል በተቃዋሚ ፓርቲዎችና የፖለቲካ ተንታኞች ስለሚነገርለት አንድ ለአምስት የተሰኘው ኢህአዴግ ስለሚያራምደው አደረጃጀት ከተሰጡ አስተያየቶች የተወሰዱ ናቸው። ለመሆኑ አንድ ለአምስት ምንድን ነው ሲል የሚንደረድረው ዘገባ ዝርዝር ሁለተኛው አጋማሽ ይቀርባል። ተጠባበቁ አድማጮች። አሁን ወደ ዕለቱ አብይ ርዕስ።
ኢህአዴግ በየዓመቱ የሚዘክረውን የቀድሞው ወታደራዊ መንግሥት ደርግ ከሥልጣን የወረደበትን 24ኛ ዓመት መታሰቢያ ግንቦት 20ን ተንተርሶ የትግራይ ክልላዊ መንግሥት ባለፉት ዓመታት ውስጥ አስመዘገብኩ ያላቸውን ለውጦች ጠቅሶ መግለጫ አውጥቷል። የክልሉ መንግሥት በዛሬው ዕለት ይፋ ባደረገው በዚሁ መግለጫው በኢትዮጵያ በተለይ የዲሞክራሲያዊ ሥርዓት ግንባታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ግንቦት 16 የተካሄደው ብሔራዊ ምርጫ ምስክር ነው ይላል። መግለጫውን የተከታተለው ዘጋቢያችን ግርማይ ገብሩ በአካባቢው የሚንቀሳቀሰውን የተቃዋሚ ፓርቲ አረና መድረክን ምላሽ አግኝቷል። የሕዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ በሰነዘሩት አስተያየት ዘንድሮ የተካሄደው ምርጫ ይልቁንም በኢትዮጵያ ተጀምሮ የነበረውን የዲሞክራሲ ጭላንጭል ያጨለመ ነው ብለውታል። ሙሉ ዘገባውን ቀጥሎ እንስማ።
ብሔራዊ ክልላዊ መንግስት ትግራይ
ይኸው በትግራይ ብሔራዊ ክልላዊ መንግስት ተዘጋጅቶ ዛሬ ጠዋት በድምፅ ወያነ ትግራይ የቀረበው መግለጫ በኢትዮጵያ ባለፉት 24 ዓመታት በተለይም በእርሻ በጤናና በትምህርት ዘርፍ በተግባር የታዩ ለውጦች ያላቸውን ጠቅሷል። በእርሻው የኢኮኖሚ ዘርፍ በኢትዮጵያ በዓመት 270 ሚሊዮን ኩንታል ምርት እየተገኘ መሆኑን ገልጿል መግለጫው።
በመዳይ ሕርሻ 50 ሚሊዮን ኩንታል ዘይሕፈሳ ዝነበረት ሀገር ሎሚ አስታት 270 ሚሊዮን ኩንታል ምርቲ ናብትሓፍሰሉ ብርክ በፂሓ።
በእርሻው ዘርፍ 50 ሚሊዮን ኩንታል ምርት እንኳን የማታ ምርት የነበረችው ሀገር ዛሬ በዓመት ወደ 270 ሚሊዮን ኩንታል የሚጠጋ ምርት የምታገኝ ሆናለች። የትግራይ ክልል ደግሞ በጣም ከሚያሳቅቅ የድህነት ደረጃ ወጥቶ በዓመት 38 ሚሊዮን ኩንታል ምርት እየተገኘ ነው። ይህ ደግሞ ከዋና ዋናዎቹ የግንቦት 20 ድሎች አንድ ተብሎ የሚጠቀስ ነው።
በጤናው ዘርፍ ደግሞ በተለይም በመከላከል ላይ የተመሰረተ የጤና ፖሊሲ ተግባራዊ በማድረግ ለውጥ እየተመዘገበ እንደሆነ ይኸው የክልሉ መግለጫ ይነግረናል። በዚህም መሰረት በትግራይ የግል የሕክምና ተቋማትን ሳይጨምር 863 መንግስታዊ የጤና ተቋማት አገልግሎት በመስጠት ላይ ይገኛሉ።
ከም ክልልና እንትን ወስድውን 15 ሆስፒታላት፣ 19 መባእታዊ ሆስፒታላት፣ 205 ትካላት ጣቢያ።
በትግራይ ክልል 15 ሆስፒታሎች፣ 19 የመጀመሪያ ደረጃ ሆስፒታሎች፣ 205 የጤና ጣቢያዎች፣ 658 የጤና ኬላዎች አገልግሎት በመስጠት ላይ ናቸው። በትምህርት ዘርፍም እንደዚሁ 268 የሁለተኛ ደረጃ 173 አንደኛ ደረጃ ትምህርት ቤቶች አገልግሎት እየሰጡ ናቸው። በእነዚህም ትምህርት ቤቶች 1.2 ሚሊዮን ተማሪዎች እየተማሩ ነው።
ይህም ሆኖ ግን የትምህርት ጥራት በማረጋገጥ በኩል ብዙ መስራት እንደሚጠበቅብን መታወቅ ይኖርበታል ብሏል የትግራይ ብሔራዊ ክልላዊ መንግስት በመግለጫው። ዲሞክራሲያዊ ስርዓትን ከመገንባት አንጻርም ስርዓቱ ከጊዜ ወደ ጊዜ እየተሻሻለ መምጣቱ ባለፈው ግንቦት 16 ከተካሄደው አምስተኛው ሀገራዊ ምርጫ የበለጠ ምስክር ሊኖር አይችልም ይላል መግለጫው። በስመ ምርጫ በጣም ሰፊ ትርምስ በሚታይባት ዓለማችን በኢትዮጵያ ከ37 ሚሊዮን በላይ ህዝብ በትግራይ ክልል ደግሞ ከ2.3 ሚሊዮን በላይ ህዝብ ተመዝግቦ በነጻነትና በሰላም ተወካዩን መምረጡ የህዝቡ ጨዋነትና የሰለጠነ አስተሳሰብን የሚያሳይ መሆኑን መረዳት ያስፈልጋል ብለዋል መግለጫው። በዚሁ የትግራይ ክልል መንግስት መግለጫ የተቃዋሚ ኃይሎች አስተያየትን ጠይቄያለሁ። የአረና መድረክ የህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ዘንድሮ የተካሄደው ምርጫ እንዲያውም በኢትዮጵያ የተጀመረው የዲሞክራሲ ጭላንጭል ሙሉ በሙሉ የጨለመበት መሆኑን የታየበት ነው ብለዋል።
የዘንድሮ ምርጫ እንደ ምሳሌ ወስደን እንኳን ምናይ የሀገራችን የዲሞክራሲ ጭላንጭል ከጊዜ ወደ ጊዜ እየጨለመ እየሄደ እንደሆነ ኢህአዴግ ያወጀውን ውጤቱ ዋና ምስክር ነው። ህብረተሰቡም የሰጠው ድምጽ በግልጽ በጠበንጃ የተዘረፈበት ሁኔታ ነው ያለው። ስለዚህ በዓለም በጥቂት አገሮች ብቻ የታየ ፍጹም አምባገነናዊ የሆነ ባህሪ የታየበትና 97 ታይቶ የነበረውን የዲሞክራሲ ጭላንጭል ሙሉ በሙሉ የታፈነበትና የጨለመበት ሁኔታ ነው ያለው። በዚህ አካሄድ የዘንድሮው ምርጫ አረና መድረክ እንደ ፓርቲ በፍጹም አይቀበለውም። ህብረተሰቡም ተዘርፈናል እያለ ሌላ መፍትሄን እንድናፈላልግ ተጽዕኖ እያደረገልን ነው። ለእኛ ብቻም አይደለም ለገዢው ፓርቲም ከፍተኛ የሆነ ተጽዕኖ እያደረሰበት ያለው ሁኔታ ነው ያለው። ገና ከመራጮች ምዝገባ ጀምሮ ለአባሎች ብቻ እየተለየ ነው የተሰጠው። እጩ ተወዳዳሪዎቻችንም ጭምር የመራጭ ካርድ የተከለከሉበት ነው የነበረው። የምርጫ ቦርድ አስፈጻሚዎችም ፍጹም የህወሀት አባላት ሆነው ለህወሀት ለማገልገል ለኢህአዴግ ለማገልገል ሆን ብሎ የተዘጋጀ ነው። በቅስቀሳ ሂደትም አባሎቻችን ከፍተኛ የመደብደብ፣ የማሰር፣ የማንገላታት፣ የማፈን ሁኔታ ነው የታየው። በታዛቢዎቻችንም ክፉኛ እየታፈኑ እየተደበደቡ በጠበንጃም ከታዛቢነት የተገለሉበት ሁኔታ ነው ያለው። በድምፅ ሂደቱም በጣም በሚገርም ሁኔታ ካርዱን እየተቀበሉ እየመዘገቡ ነው የዋሉት እና የዘንድሮ ምርጫ በፍጹም ተቀባይነት የሌለውና ካለፉት ምርጫዎችም በጣም ወደ አምባገነናዊና ጸረ ዲሞክራሲያዊ ሂደት እየደረሰ ነው ማለት እንችላለን።
የኢትዮጵያ የምርጫ ቦርድ ጽህፈት ቤት እስካሁን ድረስ በእጁ በደረሰው የምርጫ ውጤት መሰረት ኢህአዴግ በከፍተኛ አብላጫ ድምፅ እየመራ መሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
በአሁኑ ጊዜ በዓለም ዙሪያ ቁጥሩ ወደ 8 ሚሊዮን የሚጠጋ ህዝብ ባዶ ሆዱን እንደሚያድር አንድ የተባበሩት መንግስታት ድርጅት አዲስ ጥናት ዘገባ አመለከተ። ሆኖም ባለፉት 25 ዓመታት የረሃብ ተጠቂዎች ቁጥር በ216 ሚሊዮን መቀነሱን ሪፖርቱ አስታውቋል። የ2015 ዓመተ ምህረት የዓለም የምግብ ችግር ይዞታ በሚል ርዕስ የሚወጣው ይህ ዓመታዊ ሪፖርት በማደግ ላይ ባሉ አገሮች በከባድ የተመጣጠነ ምግብ እጦት የሚጎዳው ህዝብ ቁጥርም ቀንሷል፣ ግን ይበልጥ መሰራት አለበት ሲል አመልክቷል። የእስያ ፓሲፊክ አካባቢ አገሮች የረሃቡን መጠን በመቀነስ በተባበሩት መንግስታት የሚሊኒየም ግብ የተያዘውን ኢላማ አሳክቷል ይላል ሪፖርቱ። ከጄኔቫ የተጠናቀረውን ዘገባ ዝርዝር ቆንጅታ እየታቀርበዋለች።
ሪፖርቱ ሶስት የመንግስታቱ ድርጅት ዋና ዋና መስሪያ ቤቶች በጋራ ያጠናቀሩት ነው። የምግብና የእርሻ ድርጅቱ ፋኦ፣ የዓለም የምግብ ፕሮግራም WFP እና ኢፋድ ዓለም አቀፍ የግብርና ልማት ተቋሙ። ከ129 በማደግ ላይ ያሉ ሀገሮች ውስጥ 72ቱ ይህ የአውሮፓውያኑ 2015 ሲጠናቀቅ ረሃብን በግማሽ ይቀንሳሉ ይላል። የዓለም የምግብ ፕሮግራም የፖሊሲና የፕሮግራም ዲሬክተር ስታንሌክ ሳምኬንግ ውጤቶቹን ያደንቃሉ። ለመፈንደቅ ግን መቸኮል አይገባንም ነው የሚሉት።
Since the establishment of the Millennium Development Goals, extreme poverty has been reduced by more than half. However, hunger has only...
የሚሊኒየሙ የልማት ግብ ከተተለመ ወዲህ የከፋ ድህነት ከግማሽ በላይ ቀንሷል። ነገር ግን ረሃብ የቀነሰው በ14% ብቻ ነው። ይህ ታዲያ እድገትና የገቢ መጠን መጨመር የምግብ ዋስትናና የተመጣጠነ ምግብ የመዳረሱም ደረጃ በዚያው መጠን ያድጋል ማለት እንዳልሆነ ግልጽ ማስረጃ ነው። የምጣኔ ሀብት እድገት ሁልጊዜም ሁሉን አካታች ይሆናል ማለት አይደለም። የገጠር ነዋሪዎችን ምንጊዜም ታሳቢ ያደርጋልም ማለት አይደለም።
የዚህ የዘንድሮ ሪፖርት የሀገሮች የረሃብ ይዞታ ካርታ እንደሚጠቁመው አሁንም ከክልል ክልል ሰፊ ልዩነት አለ። በምስራቅ እስያ ረሃብ በከፍተኛ ደረጃ ቀንሷል። በላቲን አሜሪካ፣ በካሪቢያን፣ በደቡብ ምስራቅና በማዕከላዊ እስያ እንዲሁም በአንዳንድ የአፍሪካ አካባቢዎች እጅግ ፈጣን እርምጃ ይታያል። ይሁንና አሁንም ቢሆን በምግብ እጥረት በከባዱ የሚጠቃው ከሰሃራ በታች ያለው የአፍሪካ ክፍል መሆኑን የተባበሩት መንግስታቱ ድርጅት ሪፖርት ይገልጻል። እንዲያውም ይላሉ የዓለም የምግብ ፕሮግራሙ ባለስልጣን ስታንሌክ ሳምኪንግ፣ በአህጉሪቱ የከባድ ረሃቡ መጠን እየተባባሰ ነው።
In sub-Saharan Africa, nearly 1 in 4 are estimated to remain undernourished. Crisis environments...
ከሰሃራ በታች ባለው የአፍሪካ ክፍል ካራሶ አንዱ በምግብ እጥረት የተጎዳ ነው። በአካባቢው ቀውስ ሲፈጠር ደግሞ ለምሳሌ ከባድ የአየር ሁኔታ ሲከሰት፣ የተፈጥሮ አደጋ ሲደርስ፣ የፖለቲካ ነውጥና የእርስ በርስ ግጭቶች የአፍሪካንና የሌሎችንም የዓለም አካባቢዎች እርምጃ አጓቷል። በዓለም ደረጃ ስንመለከት በምግብ እጥረት ከሚጎዱ 5 ሰዎች ውስጥ አንዱ ቀውስ ባለበት አካባቢ የሚኖር ነው። በበርካታ ሀገሮች ያለው ዘርፈ ብዙ ቀውስ ተጋላጭ የህብረተሰብ ክፍሎችን ለመጠበቅ የገቢ እድገትንም ለሁሉም ለማዳረስ እንዳይቻል አድርጓል።
ሰሜን አፍሪካ ውስጥ ከባድ የምግብ እጥረት ወደ መወገዱ መቃረቡን የጠቆመው ይህ ሪፖርት በአሁኑ ወቅት ከ5% በታች መድረሱን ያመለክታል። የህዝብን የምግብ ዋስትና ለማሻሻል ለብቻው ፍቱን የሚሆን መንገድ እንደሌለ ቢታወቅም ትልቅ ለውጥ የሚያመጡ አንዳንድ እርምጃዎች መኖራቸው ሀቅ ነው ሲሉ የሪፖርቱ አዘጋጆች ያስገነዝባሉ። የአነስተኛ እርሻና የቤተሰብ ይዞታ ገበሬዎችን ምርት ማሳደግ ድህነትና ረሃብን ለመቀነስ እንደሚረዳ አመልክተው፣ የምጣኔ ሀብት እድገት ህብረተሰቡን በጠቅላላ የሚጠቅም እንጂ ላለው የሚጨምር መሆን አይገባውም ብለዋል።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። የተባበሩት መንግስታት የጸጥታው ምክር ቤት በግጭት ቦታዎች የሚዘግቡ ጋዜጠኞችን ደህንነት ጥበቃ በተመለከተ በሙሉ ድምፅ ውሳኔ አሳልፏል። እርምጃው የተወሰደው በዓለም ዙሪያ የሚገደሉና የሚታፈኑ ጋዜጠኞች ቁጥር እየጨመረ ባለበት መሆኑን ጠቅሳ የተባበሩት መንግስታት ድርጅት ዘጋቢያችን ማርግሬት በሽር ቀጣዩን አድርሳናለች። ትዝታ በላቸው ታቀርበዋለች።
Reporters Without Borders ማለትም ድንበር የለሽ ጋዜጠኞች የተባለው የጋዜጠኞች መብት ተቆርቋሪ ቡድን ባለፈው ዓመት ብቻ 66 ጋዜጠኞች መገደላቸውን፣ ከዚህ ከአውሮፓውያን ዓመት መግቢያ ጥር ወር ወዲህ ደግሞ ሌሎች 25 በመስክ ስራቸው ላይ ያሉ መገደላቸውን ዘግቧል። ባለፉት 15 ዓመታት ብቻ 700 የመገናኛ ብዙሃን ሰራተኞች በስራ ላይ እንዳሉ መገደላቸው ታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲህ አይነቱ የጋዜጠኞች ጥቃት አውግዞ መንግስታት ታጣቂ ቡድኖች ደህንነታቸውን ለመጠበቅ እርምጃ እንዲወስዱ ጠይቋል። በግጭት ቦታዎች ታግተው የሚገኙ ጋዜጠኞችም በፍጥነት እንዲለቀቁ ብሏል። የድንበር የለሽ ጋዜጠኞች ድርጅት ተወካይ ክሪስቶፈር ድሎሬት ኢራቅና ሶሪያ በዓለም ላይ ለጋዜጠኞች ደህንነት እጅግ የሚያሰጉ 2 አገሮች መሆናቸውን፣ በሶሪያ ጦርነት ከተጀመረ እንደ አውሮፓ አቆጣጠር ከ2011 ዓመተ ምህረት ወዲህ 45፣ በኢራቅ ደግሞ ከ2013 ዓመተ ምህረት ወዲህ ቢያንስ 15 ጋዜጠኞች እንደተገደሉ ተናግረዋል። ወደፊት የመገናኛ ብዙሃን ሰራተኞች ላይ ግድያ እንዳይፈጸም ተጠያቂነትን ማጠናከር አስፈላጊ ነው ብለዋል።
In the world, more than 90% of the crimes against journalists
በዓለም ዙሪያ በጋዜጠኞች ላይ ከሚፈጸሙ ወንጀሎች ዘጠና ከመቶ በህግ አይጠየቁም አይቀጡም። ይሄ ደግሞ በጋዜጠኞች ላይ ወንጀል የሚፈጽሙትን ማበረታታት ማለት ነው። ጋዜጠኞችን ከጥቃት መጠበቅ ከፈለግን ይህን በወንጀል ያለመጠየቅ ጉዳይ መዋጋት አለብን።
ጋዜጠኞች ላይ የሚፈጸም ግድያ እንደ ጦርነት ወንጀል እንዲቆጠርና ለዓለም አቀፍ ፍርድ ቤት መቅረብ እንዳለበትም ተናግረዋል። ራሳቸው ቀድሞ ጋዜጠኛ የነበሩት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ ሰላማዊ ናቸው በተባሉ ሀገሮችም የፕሬስ መብት ጥበቃ እየተሸረሸረ ሄዶ በጋዜጠኞች፣ በሲቪል ማህበረሰብና በፖለቲካና በሰብአዊ መብት ጠባቂዎች ላይ ወከባና ማስፈራራት እየገነነ መሄዱን ተናግረዋል። በሰሞኑ የብሩንዲ ሁኔታ የፕሬዝደንት ፒየር ኢንኩንዙዛ ለሶስተኛ ጊዜ ለምርጫ መቅረብ የተቃወሙትን እንደ ምሳሌ አቅርበዋል።
Since the unlawful attempt to seize power was quashed, several independent journalists report being told that they are on a list of people to be arrested.
በህገወጥ መንገድ ስልጣን ለመያዝ የተደረገው ሙከራ ከከሸፈ ወዲህ በርካታ ጋዜጠኞች የሚታሰሩ ሰዎች መዝገብ ውስጥ ናቸው እየተባሉ ተነግሯቸዋል። እንገላችኋለን፣ ሰቆቃን ፈጽምባችኋለን፣ ደብዛችሁን ነው ምናጠፋው የሚል ዛቻ እየተሰነዘረባቸው ያሉ ብዙዎች መሆናቸውን እንሰማለን። በዚያም ምክንያት ተነስተው ጥፍት ይላሉ።
እንደ ባሽር አልአሳድ ያሉ የሶሪያ መሪዎችና እርሳቸውን የሚቃወሙ ታጣቂዎች እንዲሁም ራሳቸውን እስላማዊ መንግስት ብለው የሚጠሩ ነውጠኛ ኃይሎች ጋዜጠኞችን ኢላማ እንደሚያደርጉ ተናግረዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ወቅት ኮሚቴ ቱ ፕሮቴክት ጆርናሊስት የጋዜጠኞች መብት ተንከባካቢ ድርጅት ሲፒጄ የብራዚል ራዲዮ ዘጋቢ ጋዜጠኛ መገደልን አውግዟል። ጋዜጠኛው ከፍተኛ ሰቆቃ ተፈጽሞበት አስከሬኑ ባለፈው ቅዳሜ ተጥሎ መገኘቱን ሲፒጄ አስታውቋል።
ወደ ተከታዩ የመጨረሻው የትንታኔ ርዕስ እንሻገራለን። የዓለማችን ግዙፉና ከፍተኛ ገቢ በማምጣት የሚታወቀው የስፖርት ተቋም በትላንት ሁለት አስደንጋጭ የሆነ ቅሌት ዜና ታምሷል። በትናንቱ ዜናችን እንደተመለከተው የዩናይትድ ስቴትስ ባለስልጣናት በአሁኑ ወቅት ስራ ላይ ባሉትና በቀድሞቹ የዓለም አቀፉ ስፖርት ፌዴሬሽን ፊፋ ባለስልጣናት ላይ የተመሰረተውን ክስ ይፋ አድርገዋል። ክሱ ምን አይነት አንድምታ ይኖረው ይሆን? በዓለም አቀፉ የእግር ኳስ ፌዴሬሽን የወደፊት ሂደት ላይስ ምን አይነት ተጽዕኖ ያሳድር ይሆን? ሁለት የስፖርት ተንታኞች ከአሜሪካ ድምፁ ማይክ ሪችማን ጋር ተወያይተዋል። አዲሱ አበበ።
የዓለም አቀፉ እግር ኳስ ስፖርት የበላይና ዋና ተቋም ፊፋ ከ20 ዓመታት በላይ በሆነ ሙስናና የሥልጣን ብልግና ተከሷል። ትናንት ረቡዕ ይፋ የሆነበትና የተጋለጠበት ቅሌት ግን ከፍተኛ ነው። የዩናይትድ ስቴትሱ የፍትህ ሚኒስቴር በ14 የአሁንና የቀድሞ የፊፋ ባለሥልጣናት ላይ ክስ መስርቷል። ክሶቹ መጠነ ሰፊ ሙስና፣ ህገወጥ የገንዘብ ልውውጥ ንግድ፣ የኤሌክትሮኒክስ የገንዘብ ልውውጥና ማጭበርበር ይገኙባቸዋል። አቃቤ ህጓ ሎሬታ ሊንች የፊፋ ባለሥልጣናት በበርካታ የወንጀል ተግባሮች ተዘፍቀዋል፣ ከ20 ዓመታት በላይም ጉቦ ሲቅሙና ወደ ኪሳቸው ሲያስገቡ ቆይተዋል ይላሉ። በሌላ ዜና ደግሞ ሩሲያ እንደ አውሮፓ አቆጣጠር በ2018 ካታር በ2022 የዓለም እግር ኳስ ዋንጫ ውድድርን እንዲያስተናግዱ ከተሰጠው ፈቃድ ጋር በተያያዘ የስዊስ ባለሥልጣናት ክስ መስርተው ትናንት ረቡዕ ዙሪክ ውስጥ በርካታ የፊፋ ባለሥልጣናት ወህኒ ሄደዋል። ማርክ ቢሰን ከቪኦኤ ጋር የተወያየ የስፖርት ተንታኝ ነው። የፊፋ ፕሬዝዳንታዊ ምርጫ ነገ አርብ ሊካሄድ፣ ይህ ቅሌት ግን በሁለት ቀን ቀድሞ መጋለጡ አስደናቂ ነው ይላል።
That was my first reaction. The two probes won by the US Justice Department.
በእውነቱ የመጀመሪያው ስሜቴ ያ ነው። ሁለቱ ክሶች፣ አንዱ በፍትህ ሚኒስቴር ሌላው በስዊስ ባለስልጣናት መጋለጣቸው ከነገው አርብ የፊፋ ፕሬዝዳንታዊ ምርጫ ጋር መገጣጠማቸው ይደንቃል። ካስደናቂነቱ ደግሞ የወቅታዊነቱ
ትናንት ረቡዕ ዙሪክ ውስጥ በሚገኘው ምርጥና ዘመናዊ ሆቴል ውስጥ በስዊስ ባለሥልጣናት የተያዙ 7 የፊፋ ባለሥልጣናት ወዲህ ወደ ዩናይትድ ስቴትስ የሚላኩበትን ቀን እየተጠባበቁ መሆናቸው ታውቋል። ማይክ ቢሶን እንደሚለው ትናንት ከተያዙት ባለስልጣናት መካከል አንዳንዶቹ የቀድሞውን የሰሜንና የማዕከላዊ አፍሪካ አሜሪካ ይቅርታ እንዲሁም የካሪቢያን እግር ኳስ ፌዴሬሽን ኮንካፍ ዋና ስራ አስኪያጁን ጃክ ዋነርን ጨምሮ ለረጅም ጊዜ በሙስና ተግባር ተዘፍቀው የቆዩ ናቸው።
Well, we've known for some time that former CONCACAF Secretary General has been working with the FBI undercover. So today
የቀድሞ የኮንካፍ ዋና ጸሐፊ ከኤፍቢአይ ጋር በሚስጥር ይሰሩ እንደነበር ካወቅን ቆይተናል። እና ይህ ያሁኑ መጋለጥ እርሳቸው ከኤፍቢአይ ጋር ይሰሩ የነበሩት ውጤት ነው። እርግጥ ነው እርሳቸውም በዚህ ሙስና ቅሌት ተዘፍቀውና ጉቦ ሲቀበሉ መቆየታቸው ተመልክቷል።
ይህን የፊፋን ቅሌት የሚከታተሉት የዩናይትድ ስቴትስ ባለስልጣናት ደቡብ አፍሪካ እንደ አውሮፓ አቆጣጠር በ2010 ዓ ም የነበረውን የዓለም ዋንጫ ያስተናገደችው ጉቦ አብልታ ነው የሚለውንም ክስ ይመረምራሉ ተብሏል። የደቡብ አፍሪካ የስፖርት ሚኒስቴር ግን ይህን ያስተባብላል። ቪኦኤ ስለ ሁኔታው ለማጣራት መረጃ ሲጠይቅ የፕሬዝዳንቱ አማካሪ ሃሮልድ ማሉካ ጥያቄውን ወደ ስፖርት ሚኒስቴሩ መስሪያ ቤት አስተላልፏል። ሚኒስትሩ ሚኪሌ ምባሉላ ደግሞ በኦፊሴል በሰፈረ ቃላቸው የምን ጉቦ እረ ይህን አይነት ገንዘብ ከሚኒስቴሩም ሆነ ከመንግስት ካዝና አልወጣም አሉ።
Our financial records and books for the 2010 and 11 financial years and those before
የ2010 እና 2011 የበጀት ዓመት እንዲሁም ከዓለም ዋንጫ በፊትና በኋላም ያሉንን የገንዘብ ሪኮርዶችና መዛግብት በተመለከተ በዋናው የደቡብ አፍሪካ ኦዲተር የተመረመሩ ናቸው። ይህ አሁን የቀረበውን ክስ የሚመለከት አንዳች መዝገብ አልተገኘም።
ይህ በእንዲህ እንዳለ የነገው አርብ የፊፋ ፕሬዝዳንታዊ ምርጫ በታቀደለት መርሃ ግብር መሰረት ይካሄዳል ተብሏል። በአሁኑ ወቅት ከታሰሩት መካከል ያልሆኑት የወቅቱ ፕሬዝዳንት ሲፕ ብላተር ለአምስተኛ ጊዜ ለመመረጥ ይመኛሉም ተብሏል። የወቅቱን የጉቦና የሙስና ቅሌት ግን ያውቃሉ ባይ ነው የጎልድ ዳት ካም ድረገጽ ጸሐፊ አይቪስ ጋላርሴፕ።
The interesting thing is he's already kind of in spin control mode and it seems like he's trying to insulate himself from what's gone on.
በጣም የሚያስደንቀው ነገር ምንድነው? ብላተር ሚዛን ጠብቀው ራሳቸውንም ከጉዳዩ የማውጣት ጨዋታ ማያዛቸው ነው። ያም ሆነ ይህ ግን እዚህ ላይ ልብ መባል ያለበት እርሳቸው ከደሙ ንጹህ ነኝ ንጹህ ያለ መሆናቸው ነገር ነው ወይም እጃቸው ሙሉ በሙሉ አለበት አሊያም ብቃት የሌላቸው መሪ ናቸው ማለት ነው።
የጎልድ ዳት ካም ጸሐፊ ጋላርሴፕ ሩሲያ የ2018ን ብዙም የእግር ኳስ ታሪክ የሌላት ቃታር ደግሞ የ2022ን የዓለም ዋንጫ እንዲያስተናግዱ የተደረገበትን ያልተጠበቀ ያልታሰበና ያልታለመ ውሳኔ ሁኔታንም ቃኝቷል።
My impression is that these World Cups, the 2018 World Cup, 2022 World Cup,
እኔ እንደተሰማኝ እነዚህ ሁለት የዓለም እግር ኳስ ዋንጫዎች ልክ የዘረፋ አይነት ነው የሆኑላቸው። ማኘክ ከሚችሉት በላይ የጎረሱም አይነት ነው የሆነባቸው። ምክንያቱም ነገሩ ይፋ እንደሆነ መላው ዓለም የተንጫጫው ለዚህ ይመስለኛል።
ለነዚህ የዓለም ዋንጫ ውድድሮች አስተናጋጅነት ግን ሌላ ዕጣ አይጣልም። ማለትም ሩሲያም የ2018ን ቃታርም የ2022ን የዓለም ዋንጫ ያስተናግዳሉ ማለት ነው እስካሁን ባለው ዜና መሰረት።
አድማጮች፣ እዚህ ግድም ማስታወሻ አለን። የዘንድሮን የኢትዮጵያ ብሔራዊ ምርጫ ዜናዎችና ተዛማች እንቅስቃሴዎች የሚያሳዩ ባልደረባችን ሄኖክ ሰማእግዜር ከኢትዮጵያ የተለያዩ አካባቢዎች የላካቸው የቪዲዮ ምስሎች በድረገጻችን የቀኝ ክንፍ ላይ ይገኛሉ፣ እንድትመለከቱ ተጋብዛቸዋል። ሄኖክ በምርጫ ነክ ርዕሶች ዙሪያ በአምዱ ያሰፈራቸውን መጣጥፎችም እንድታነቡ እንዲሁ ተጋብዛቸዋል። ድረገጻችንን amharic.voanews.com ጎብኙ። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ከስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ያመለክታል። ርዕሰ ወሬዎቹን ባጫጭሩ እናሰማችሁ።
የኢትዮጵያ ብሔራዊ ምርጫ ቦርድ የእሁዱን ምርጫ አስመልክቶ ትላንት ጊዜያዊ ውጤት ሲል በሰጠው መግለጫ ገዢው የኢህአዴግ ፓርቲ በከፍተኛ ድምፅ ብልጫ ማሸነፉን ገልጿል። ቦርዱ በዚህ መግለጫው ኢሃዴግና ጋር ድርጅቶች እስካሁን በተካሄደው ቆጠራ ከ547 መቀመጫዎች 442ቱን በሙሉ አሸንፈዋል ብሏል። አዲስ አበባ ያሏትን 23 መቀመጫዎች በሙሉ ያገኘውም ኢሃዴግ መሆኑ አውጇል። ቀሪው ውጤት ሰኔ 14 ይገለጻል ተብሎ ይጠበቃል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ከፍተኛ አኩሪ ተግባር አከናውኗል ሲሉ አወድሰዋል። ዛሬ
ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዲሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉልህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑ ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ።
የሁለቱ አብይ ተቃዋሚ ፓርቲዎች የመድረክና የሰማያዊ ፓርቲ መሪዎች ግን ምርጫው ተጭበርብሯል፣ መንግስት ከምርጫው በፊትና ምርጫው በሚካሄድበት ወቅት አባላትና ደጋፊዎቻችንን አዋክቧል፣ አስፈራርቷል ሲሉ ከሰዋል። የአፍሪካ ህብረትም ምርጫው የተረጋጋ ሰላማዊና ታማኝ ነበር ይበል እንጂ ነጻና ትክክለኛ ነው የሚባሉ ቃላትን አልተጠቀመም። ማርታ ቫንደር ውልፍ ባደረሰችን ዘገባ መሰረት ደግሞ ኢትዮጵያ ሰላማዊ ምርጫ በማካሄዷ ያወደሰው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሀገሪቱ ውስጥ በቀጠለው ሲቪክ ማህበረሰቦችን፣ መገናኛ ብዙሃንን፣ የተቃዋሚ ፓርቲዎችን እንቅስቃሴና በነጻነት ሐሳብ የመግለጽ መብቶችን መገደብ በጥልቅ ያሳሰበው መሆኑን ገልጿል።
የብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዲሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉልህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑ ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ።
ይህኛው ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለ ግንቦት 20 ከተናገሩት የተወሰደ ነው። አድማጮች፣ ርዕሰ ወሬዎቹ እነኙ ነበሩ። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የሁለተኛውን አጋማሽ ስርጭታችንን በርዕሰዎቹ ጀምረናል። አሁን ለሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው፣ የአንድ ለአምስት አደረጃጀት። በኢትዮጵያ በተካሄደው ብሔራዊ ምርጫ እስካሁን ውጤታቸው ከታወቀው 442 የሕዝብ ተወካዮች ምክር ቤት መቀመጫዎች በዜናው እንደተዘገበው ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ 100% ማሸነፋቸውን የኢትዮጵያ ምርጫ ቦርድ አስታውቋል። ለመሆኑ ኢህአዴግ እንዲህ በሰፊ ልዩነት እንዴት አሸነፈ? ከምርጫ ማጭበርበር ጀምሮ በርካታ ተቃዋሚና የፖለቲካ ምክንያቶች ተቋማዊና ፖለቲካዊ ምክንያቶች በተቃዋሚ ፓርቲዎችና የፖለቲካ ተንታኞች ይነገራሉ። ባልደረባችን ሄኖክ ሰማእግዜር ያጠናቀረው ዘገባ እነዚህ ጉዳዮች ሲመረመሩ አንድ ለአምስት ትልቅ ሚና መጫወትን ይገልጣል። ለመሆኑ አንድ ለአምስት አደረጃጀት ምንድን ነው?
ከአዲስ አበባ ጎዳናዎች እስከ ቡታጅራ፣ ከሻሸመኔ እስከ ሾኔ፣ ከአዴት እስከ አዲግራት አንድ ለአምስት ምንድን ነው ብላችሁ ብትጠይቁ በአጠቃላይ ሁለት አይነት ምላሾችን ልታገኙ ትችላላችሁ። አንደኛው በፈገግታ ምንም የሚል
ስለ አንድ ለአምስት ምን ታውቂያለሽ?
እኔ የማውቀው አራት አምስት እግር ኳስ ላይ ነው። ሌላ የማውቀው ነገር የለም።
ሁለተኛው ማህበረሰቦች በዕለት ተዕለት ኑሯቸውና የአስተዳደር ጉዳዮች በተለይ የጋራ እድገታቸው ዙሪያ የሚፈጥሩት ቡድን ነው ሲሉ ያስረዷቸዋል። አንድ ለአምስት የአመራር አደረጃጀት ነው። ግቡ ልማት፣ ፖለቲካ፣ የማህበረሰብ ለውጥ ማምጣት ሊሆን ይችላል። በተለይ በቻይና ኮሚኒስት ፓርቲና ሌሎች መሰል ስርዓቶች በስፋት ለሀገር ልማት፣ ለዲሞክራሲያዊ መብቶች አፈናና በሰፊው ህዝብ ዘንድ የገዥዋ እናት ፓርቲ መሪ ሀሳብ ወይም ርዕዮት እንዲሰርጽ በስራ ላይ የዋለ አደረጃጀት ነው። ግንቦት 16 ቀን 2007 ዓ.ም በመላው ኢትዮጵያ የተካሄደው ሀገር አቀፍ የህዝብ ተወካዮች ምክር ቤትና የክልል ወኪሎች ምርጫ ገዢው ፓርቲ ኢህአዴግ ያሸነፈበትን ምስጢር አስመልክቶ ከተቃዋሚዎችና ከደጋፊዎች ከሚሰጡ አስተያየቶች አሁንም አንድ ለአምስት አይጠፋቸውም።
ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ አንድ ለአምስት
ስራውን ሰርቷል።
ነገሩ እንዲህ ነው። አንድ ለአምስት አደረጃጀት ሲሆን ለልማት፣ ለፖለቲካ ስራ፣ ለምርጫና ለሌሎችም አንድ የቡድን መሪ ያላቸው ተማሪዎች፣ ገበሬዎች፣ የመንግስት ሰራተኞች፣ በጥቃቅንና አነስተኛ የንግድ ስራ የተሰማሩ ሁሉ ይሳተፋሉ።
ለምስ ያው ብዙም አላቀም ግን አንድ ለአምስት ሰዎች በመስሪያ ቤት በየአካባቢው ተሰብስበው ስለ ችግራቸው ስለ አንዳንድ ነገሮች የሚወያዩበት መድረክ እንደሆነ ነው ማቀው።
አንቺ አባል ነሽ?
ባንድ ለምስ
ተዘረዘ?
አዎ ነኝ።
ነሽ አይደለ? ሐሳቧን ትግለጽ። ለምን ታፍኛታለሽ? ትናገር። እሺ አንድ ለአምስት ምንድነው የሚሰራው? መናገር ትፈልጋለሽ? ታዲያ ለምን ታፍኛታለሽ እንዳትናገር? አንተ ልጠይቅ።
አደረጃጀት ነው እሷ እንዳለችው ሰዎች ችግር ስለ ኢኮኖሚ ስለ አጠቃላይ ችግሮቻቸውን የመፍቻ አቅሙ የደከመው ከአንዱ እየተማማረ በአንድ ለአምስት ተጠርንፎ ችግር መፍቻ ነው፣ ሌላ አይደለም።
ትክክለኛው ጥያቄ ምንድን ነው?
የምንፈልገው ነገር ነው። አንድ ለአምስት በጣም በጣም ጠቅሞናል። አገሪቷን ድራማቲክ በሆነ መንገድ እያስኬዳት ያለና አሁንም ጭራሽ ተጠናክሮ መቀጠል ያለበት እና በጣም የምንፈልገው እስከዛሬ የት ነበረ ያልነው አንድ ለአምስት።
እኔ ለምሳሌ ነገር የአንድ ትምህርት ቤት ርዕሰ መምህር ነኝ። መምህራኖችን በአንድ ለአምስት አደራጃለሁ። ተማሪዎችንም በአንድ ለአምስት አደራጃለሁ። መምህራኖች በአንድ ለአምስት አደራጃቸው አጀንዳ ቀርጬ ነው የሚሰጣቸው። አጀንዳው ምንን ፎከስ ያደረገ ነው? የተማሪዎች ውጤትና ስነ ምግባር መሻሻልን በተመለከተ ብቻ። ይሄንን አጀንዳ ምን ሰጣቸውም። ለምንድን ነው አንዳንድ ጊዜ ይቺ ሀገር እንድታድግ የማይፈልግ ብዙ ሰው አለ። አንድ ለአምስትን ካልተገባ ነገር ጋር የሚያያይዙት ምክንያቱም ለውጥ እንደሚያመጣ ስለሚያውቁ ካልተገባ ነገር ጋር ያያይዙታል፣ እንዳይተገበር ማለት ነው። ይሄንን እኛ ማህበረሰቡ ላይ መቅረፍ ስለምንፈልግ ለአስተማሪው አጀንዳ ቀርጸን ነው የምንሰጠው።
የፖለቲካ ጣልቃ ገብነት አለ?
አንቺ እይታ እኔ አሁን በሁለቱ ሰርቻለሁ፣ በተማሪም በአስተማሪም ሰርቻለሁ። ከ101% በላይ የለበትም። ፎርማሊ ነው የአደረጃጀት ምክትል ሰመመር ነኝ። እኔ ደግሞ ጠምሬ
ማለት ነው የአደረጃጀት ምክትል ነው ሰመመር።
እንደዚህ ክበባትን፣ የተማሪዎችን ፕሮግራም፣ የትምህርት ፕሮግራሞች እነዚህ ነው የሚሰራ።
እሁድ ዕለት በተጠናቀቀው ብሔራዊ ምርጫ ለሕዝብ ተወካዮች ምክር ቤት የመድረኩ ፕሮፌሰር በየነ ጴጥሮስ በትውልድ ስፍራቸው ሾኔ ሲወዳደሩ ዘገባ ለማቅረብ ወደ አካባቢው ባመራንበት ወቅት የሚከተሉ አይኖችና እንቅስቃሴያችንን የሚከታተሉ የመንግስት ቢሮ ኃላፊዎች በየስፍራው ነበሩ። በሾኔ በአንድ ለአምስት አደረጃጀት ለልማት ቀድመው ከተመሰረቱ ቡድኖች ውጪ ለምርጫ የተደራጁ ግብረ ኃይሎች ነበሩ። ስራቸው በየቤቱ እየተዘዋወሩ የኢህአዴግን በጎ ስራዎች ማስተዋወቅ፣ ህዝቡ ንብን እንዲመርጥ ዘመቻ ማካሄድ፣ የአንዳንድ አባላትን የፖለቲካ ድጋፍ ማጥናትና አስፈላጊ ሆኖ ሲገኝ ሀሳባቸውን የሚለውጡባቸውን መንገዶች ማፈላለግ ነው። የአንድ ለአምስት አደረጃጀት በበጎ ፈቃድ ቢሆንም ስራ፣ ብድርና ተሳታፊነትን ለማግኘት መንገድ ያቀናል። በዚህ አደረጃጀት የማይሳተፉ እንዲሳተፉ ይበረታታሉ፣ ይገፋፋሉ፣ ይመከራሉ። የአንድ ለአምስት አደረጃጀት ተሳታፊዎች የኢህአዴግ አባል መሆን አይጠበቅባቸውም። ሆኖም ለምርጫ የሚመሰረቱ ግብረ ኃይሎች ግን ድርጅታዊ አሰራርና የፖለቲካ ጥቅምና ርዕዮትን በህዋሳዊ አደረጃጀቱ ያራምዳሉ። በተለይ ለመሰረታዊ ድርጅትና አጠቃላይ እናት ድርጅቷ መረጃ በሁለቱም አቅጣጫ ያደርሳሉ፣ መፍትሄ ያፈላልጋሉ። በሾኔ 970 በአንድ ለአምስት የተደራጁ የኢህአዴግ ወይም የመንግስት የምርጫ ግብረ ኃይሎች እንዳሉ በዘገባችን ተረድተናል። በከተማዋ 6113 የተመዘገቡ መራጮች ሲኖሩ ከ5800 በላይ በአንድ ለአምስት የምርጫ ግብረ ኃይል አደረጃጀት ኢህአዴግን ለማስመረጥ ለወራት ስራቸውን የሰሩና በገዢው ፓርቲ የምጣኔ ሀብትና የእድገት ፖሊሲ ያመኑ ተጠቃሚነታቸውንም የሚገልጹ ናቸው። ስለዚህ የተቃዋሚ ፓርቲ እጩዎች 400 የሚሞላ ድምጽ ብቻ እንዲያገኙ በሚል ከወራት በፊት የተቀየሰ ስልት መኖሩን ከአደረጃጀቱ ተሳታፊዎችና መሪዎች ተረድተናል። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ የ2007ቱ ምርጫ አስቀድሞ በተለያዩ መዋቅራዊና ተቋማዊ የአፈናና የመንግስት ንብረትንና ሀብትን በመጠቀም የተኮላሸ ነው ይላሉ።
የተወካዮች መባረር መደብደብ መታሰር የምርጫውን ሂደት ቀጥ አድርጎ ያቆመው ነው። ኮረጆችን በኢህአዴግ ምርጫ ምልክት መሙላቱን ደግሞ በምን ዘዴ ነው? አንድ ለአምስት የሚባለውን አንድ ለአምስትን አርሶ አደሩ ምን አለ? ይህ አንድ ለአምስት ለደቦ ነው እንጂ ለድምፅ አይደለም። ገበሬው እኮ ነው የምናገረው። ሰዎች በቡድን የሚሰሩት ደቦ ነው። ይሄ ደግሞ ምርጫ ማለት የአንድ ሰው የሕሊና ጉዳይ ነው፣ ፈጣሪውና እሱ ብቻ ነው የሚያውቀው እስከ ማለት ድረስ እያጥላሉ ነበር። ግን ለሆድ ያደሩ ስርዓት የሆኑ ጎረምሳ ልጆች፣ ሴቶች ሞልቷል። እነዚህን እያደራጁ ድምፅ ሲያሰጡ እንደነበረ የቀበሌ የወረዳ አስተዳደር ዋናው ስራው ይህንኑ መጠቅጠቅ እንደሆነ
የመድረኩና የኦፌኮ ዶክተር መራራ ጉዲና አንድ ለአምስት ድርሻ ቢኖረውም ገዢው ፓርቲ ሁለት ምርኩዞች አሉት ይላሉ።
በተለይ ዘንድሮ ኢህአዴግ ምጥ ነው ያዘው። አሸንፋለሁ ብሎ የተማመነው አንድ ለአምስት ነው። አንድ ለአምስት ላይ ብዙ ቦታ ጦርነና ወይ ነው። አንድ ለአምስት ጸረ ዲሞክራሲያዊ አሰራር ነው፣ ይፍረስ። ምርጫ ውስጥ ምንም ጉዳይ የለውም ብለን ብዙ ቦታ በደንብ ነው እንትን ያደረግ ነው። እና በተለይ አንድ ለአምስት ፈረሰባቸው። ታዲያ ምንድን ነው የሚቀረው? ሁለቱ ምርኩዞች፣ እነዚያ ሁለቱ ተቋሞች ናቸው ያስቸገሩን፣ ምርጫ ቦርድና ኢህአዴግ ታጣቂ ኃይል ፌዴራል ፖሊስ ጀምሮ።
በድምፅ ከቪኦኤ ጋር ያልተነጋገሩ በመንግስቱ መዋቅር ውስጥ የፓርቲ ፖለቲካ ስራም በተለያዩ የምርጫ ጣቢያዎች ሲሰሩ ያገኘናቸው የመንግስት ሰራተኞችና የመሰረታዊ ድርጅት መሪዎች ኢህአዴግ ይህንን ምርጫ ሙሉ ለሙሉ ለማሸነፍ አንዲትም ቅንጣት ታክል ድምፅ ማጭበርበር እንደማያስፈልገው ያሰምሩበታል። አንድ ለአምስት በኢትዮጵያ ልማት ፖለቲካና አስተዳደራዊ መዋቅር ውስጥ ዛሬ ትልቅ ስፍራ የያዘ ከቤተሰብ እስከ ጓደኛ፣ ከጎረቤት እስከ መስሪያ ቤት፣ በወጣት በሽማግሌ በወንድ በሴት የተዘረጋ የአደረጃጀት ሰንሰለት ነው። ባጭሩ ጨውና አንድ ለአምስት ያልገባበት ጓዳ በኢትዮጵያ ፈጽሞ አይገኝም። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከአዲስ አበባ።
የተከበራችሁ አድማጮች፣ ለዚህ ክፍል ሁለተኛው ወደ ሆነው ቅንብር እንሻገር። ሳምንታዊው ባህልና ማህበረሰብ። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ ለማኅበረሰብ እድገትና መሻሻል ባበረከቱ የላቀ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያንና አሜሪካውያን የሸለመበትን ዓመታዊ ሥነ ሥርዓቱን ባለፈው እሁድ እዚህ በዋሽንግተን ዲሲ በሚገኘው የጆርጅ ታውን ዩኒቨርሲቲ አካሂዷል። ሳምንታዊው የባህልና ማኅበረሰብ ፕሮግራም በሥነ ሥርዓቱ ከተወደሱ የዓመቱ ምርጦች የአንዱን ታሪክ ለምሽቱ ባጭሩ ይዳስሳል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም በቀደመው ዝግጅቱ ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል። አሉላ፣ መስመሩ ያንተ ነው።
አመሰግናለሁ ሰለሞን። በእንግሊዝኛው ምህጻረ ቃል ሲድ በተሰኘው መጠሪያው ይበልጥ የሚታወቀው የኢትዮጵያውያን የሽልማት ድርጅት በዘንድሮ 23ኛ ዓመት ክብረ በዓሉ በአዋቂዎች ጎራ ከህልፈት በኋላ የመታሰቢያ ክብር የሰጣቸውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድን ጨምሮ 6 ኢትዮጵያውያንና አንዲት አሜሪካዊት ሸልመዋል፣ ለክብርና ለውዳሴም አብቅቷል። ወደ ምሽቱ ዋና ሰው ታሪክ ከማለፍ ያስቀድሜም ባጭሩ እነኚህን 6-7 ሰዎች ላስተዋውቅ። አሜሪካዊቷን ጨምሬ በመቶ ሺህ ለሚቆጠሩ የኢትዮጵያውያን ሕፃናት የንባብ ብርሃን በመፈጠቅ የተወደሰው ኢትዮጵያ ሪድ የተባለው ድርጅት መስራችና እንደ አውሮፓውያን ህዝብን አቆጣጠር በ2008 ዓ.ም ለሲኤንኤን የዓመቱ ምርጥ ሰውነት የታጩት አቶ ዮሐንስ ገብረ ጊዮርጊስ እንዲሁም አሜሪካዊቷ አጋራቸው የሚበዙት የኢትዮጵያ ተረቶችና ታሪኮች ያዘሉ የሕፃናት መጽሐፍት የሆኑባቸው ከ30 በላይ መጽሐፍት ደራሲዋ ጄን ከርትስ የዛሬው የአሜሪካ ድምፅ በአሁኑ ይዞታው ከ32 ዓመታት በፊት ከመቋቋሙ በርካታ ዓመታት አስቀድሞ የአሜሪካ ድምፅ የውጭ ጉዳይ አገልግሎት ወይም የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም ያቀናበሩት አንጋፋ ጋዜጠኛና ታዋቂ የትምህርት ሰው ፕሮፌሰር ተሾመ ዋጋው፣ አንጋፋ የሲኒማ ተዋናይና ደራሲ አዘጋጅና መምህሩ ተስፋዬ ገሰሰ፣ እውቁ የመድረክ ሰውና የመብቶች ተሟጋች ታማኝ በየነ፣ ብላቀ መንፈሳዊ አገልግሎት የተቸገሩ ወገኖችን ለመርዳት በሚያደርጉት ጥረትና እንዲሁም ሲድ ሌሎችን የሚያተጋ ባለው ከፍተኛ የትምህርት ውጤታቸው ያከበራቸው መምህር ዶክተር ዘበነ ለማ ከዋና ዋናዎቹ የእሁዱ 23ኛው ዓመት ተሸላሚዎች ውስጥ ናቸው። የምሽቱ ትኩረታችን ቀደም ብዬ እንደጠቀስኩት ታዲያ ከህልፈት በኋላ የመታሰቢያ ክብር የተሰጣቸውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር ጸሐፌ ትእዛዝ አክሊሉ ሀብተወልድን ነው የሚመለከተው። የቀድሞ የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ፣ ደራሲ፣ ጋዜጠኛ ዘውዴ ረታ ናቸው። የጸሐፊ ትእዛዝ አክሊሉን ሀብተወልድን ዝክረ ታሪክ ያቀረቡት አወያይቻቸዋለሁ። ለመሆኑ ጸሐፌ ትእዛዝ አክሊሉ ሀብተወልድ ማን ናቸው? በዘንድሮ በአዋቂዎች ጎራ ለእውቅናና ለከብሬታ ካበቃቸው ሰዎች ውስጥ አንዱ ከህይወት በኋላ የተሸለሙት ጸሐፌ ትእዛዝ አክሊሉ ሀብተወልድ ለሽልማት የበቁበትን መሰረታዊ ነገር በመመልከት እንጀምር። ለዚህ ትውልድስ የሚተዋወቁት እንዴት ነው?
በጣም ጥሩ። እንደሚታወቀው ለሀገር ያገለገለ፣ ለሀገር የደከመ፣ ለሀገር የጣረ ሰው አላግባብ ፍርድ ተሰጥቶት የሞተ፣ የተገደለ፣ የተሰቃየ አንድ ቀን ደግሞ ሰላም ሲሰፍን ሁሉም ሲረጋጋ ወደ ኋላ መለስ ብሎ ለካ እነዚህ ሰዎች ከሌ ከሌ ነበሩ የሚያሰኝ ጊዜ አለ። ይህ በጸሐፌ ትእዛዝ አክሊሉ ብቻ የተጀመረ አይደለም። ከዚህም በፊት እንደዚሁ በየአጋጣሚው እየተመረመረ እየታየ የታላላቅ ሰዎች ዝክረ ታሪክ የተነገረበት ጊዜ አለ። እኔ በእውነቱ ሲድን በጣም የማመሰግነው ጥናት አድርጓል። የብዙ ሰዎች አስተያየት አዳምጠዋል። አክሊሉ ሀብተወልድ በህይወታቸው በነበሩበት ዘመን በ60 ዓመት ውስጥ የተገደሉት በ60ኛው ዓመታቸው ነው እና 30ውን ዓመት ለኢትዮጵያ በማገልገል ያሳልፉ ናቸው። ከእነዚህ ውስጥ ደግሞ ከ30ዎቹ ዓመታት ውስጥ 17ቱ ዓመታት ኢትዮጵያን በዓለም ሸንጎ ፊት በተደረገው ክርክር ከጣሊያንም ጋር በተደረገው ጠብ፣ ከዚያም ደግሞ እንደዚሁ ከአንዳንድ ሀገሮች ጋር በደረሰው አለመግባባት የታገሉና የኢትዮጵያን ዝና በከፍተኛ ደረጃ እያበቁ ስለነበሩ እንዴት እንደው መታሰቢያቸው ተዘግቶ ይኖራል? ቢሞቱም ባይኖሩም ታሪካቸው ሞቶ አይቀርምና ለምን አንድ ነገር አናደርግም ብለን ሁላችንም ሞከርን። የምንችለውን አቀረብን፣ ያለንን መረጃዎች አቀረብን። እኔ በእውነቱ በጣም ነው ደስ ያለኝ ሲድ በእንዲህ አይነት ጎዳና ላይ በመመራቱ። ወደፊትም የሚቀጥሉ ትልልቅ ሰዎች ያላወቅናቸው፣ ያልተናገርንላቸው፣ ያላሰብናቸው ይኖራሉና ደህና መንገድ ነው ብዬ ነው የማስበው።
መልካም። የአክሊሉ ሀብተወልድን የ30 ዓመታት የተለያዩ አስተዋጽኦዎች ከዚሁም ደግሞ ይበልጡን የ17 ዓመቱን በእርሶ ጽሁፍ እንደ ተገለጠው በዲፕሎማሲው ጎራ ያበረከቱትን አስተዋጽኦ በተናጥል አንዳንዱን እያነሳን እንወያያለን። ታላላቅ ስራዎችን የሰሩ ታሪካቸው በሚዘከርበት ጊዜ ቀድሞ በሰሩት ስራ መከበር ብቻ ሳይሆን ሌሎችንም እንዲያነቃቁ ጭምር ነው። ታላቅ ገድል ያላቸው በተለይ በዲፕሎማሲው ጎራ ያበረከቱትን ታላቅ አስተዋጽኦ ከመመልከታችን አስቀድሞ ስለ ትምህርትና ስለ ስራ ስላለፉባቸው መንገዶች ደግሞ አንዳንድ ነጥቦችን ያስጨብጡን። ትምህርታቸው በፓሪስ ሕግ፣ የፖለቲካ ሳይንስ፣ የንግድ ስራና ምጣኔ ሀብት እንደነበር በጽሁፎ አስቀምጠዋል። እስኪ ያጫውቱን አምባሳደር ዘውዴ።
ስለ ትምህርት ዝርዝሩ ሁላችሁም በየመስካችሁ ያለፋችሁበት ነው። ጸሐፌ ትእዛዝ አቶ አክሊሉ ሀብተወልድ ብለን እንጀምር። እንደ አንድ ኢትዮጵያዊነታቸው እሳቸው አዲስ አበባ በዳግማዊ ምኒልክ ትምህርት ቤት የመጀመሪያ ደረጃ ትምህርት ከፈጸሙ በኋላ የሁሉ ከጦርነቱ በፊት ነው ግብፅ ሀገር ተልከው ሊሴ አሌክሳንድሪያ የሁለተኛ ደረጃ ትምህርታቸውን ፈጸሙ። በዚያ በሊሴ የባካሎሪያ ፈተናቸውን አልፈው ዲፕሎማቸውን ከተቀበሉ በኋላ ፓሪስ ሄደው በሶርቦን ዩኒቨርሲቲ የሕግ ትምህርት ተማሩ። ሶርቦን ዩኒቨርሲቲ በሕግ በሚማሩበት ጊዜ አጣምረው የፖለቲካ ሳይንስን አጠኑ። ስለዚህ ከሶርቦን ዩኒቨርሲቲ ሲመረቁ በህግ ሊሳንስ ወይም በእንግሊዝ አነጋገር ምናልባት ተመሳሳዩ ደረጃ LLB የሚለው ይሆናል። ከዛ በፖለቲካል ሳይንስ ደግሞ የሚባለው ዲፕሎማ፣ ትልቅ ዲፕሎማ አገኙ። ከዛ በዚህ አልቆምም ብለው ሆት ዜቲጅ ኮሜርሲያል የሚባል በጣም የታወቀ የንግድና ኢኮኖሚ ትምህርት ቤት አለ። በጣም የታወቀ ለመግባት ኮንኩር ማለት ውድድር እየተደረገ 1000 ልጆች ቀርበው እንደሆነ 100 ልጅ እንደዚህ ምናልባት 80 ልጅ ያልክ ይሆናል እዛ ውስጥ ቀርበው
መወዳደር ያለበት ነው።
ተመዝግበው የመጨረሻውን ዲፕሎማ አግኝቷል። ስለዚህ ያላቸው መሰረታዊ ዲፕሎማዎች የህግ፣ የፖለቲካ ሳይንስ እና የዚህ የሆት ዜቲጅ ኮሜርሲያል የተባለው ትምህርት ቤት።
ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ለመሆኑ ለሲድ ሽልማት ጭምር ያበቋቸው አበይት የዲፕሎማሲ ክንዋኔዎቻቸው የትኞቹ የሆኑ? ውይይቱ አላበቃም። የቀድሞ የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ ደራሲ ጋዜጠኛ ዘውዴ ረታ ናቸው። የጸሐፊ ትእዛዝ አክሊሉ ሀብተወልድን ዝክረ ታሪክ ያቀረቡት ውይይታችን ይቀጥላል። አድማጮች፣ ታዲያ እንደ ወትሮው ሁሉ ዘንድሮም ሲድ የላቀ የትምህርት ውጤት ያስመዘገቡና አድናቆት ባተረፉ የማህበረሰብ ግልጋሎታቸው የተመረጡ የኮሌጅና የሁለተኛ ደረጃ ትምህርት ቤት ተመራቂዎችንም ለእውቅናና ለክብር አብቅተዋል። ሌሎች በመድረኩ የቀረቡትን እንግዶችንም ሆነ ያመራረጡን ወይም የዚህን ሂደት የምርጫውን የሽልማቱን ሂደት አስመልክቶ እንደ ወትሮው ተከታታይ ፕሮግራሞቻችን እናቀርባለን። በእሁዱ የመስታወት ፕሮግራም የወጣቶቹን ጠብቁ። ለአሁኑ ግን እንግዳዬን አመሰግናለሁ። እግዜር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ተገንጣይ የፖለቲካ ኃይሎች ከማሊ መንግሥት ጋር የሰላም ስምምነት መፈራረማቸው በምዕራባዊቱ አፍሪካዊት አገር ለብዙ ዓመታት የዘለቀውን የእርስ በርስ ውጊያ ለማብቃት ተስፋ ሰጪ እርምጃ ነው። ይህን በተባበሩት መንግሥታት ድርጅትና በአልጄሪያ መንግሥት የተሸመገለውን ድርድር የማሊ መንግሥት በቅድመ ስምምነት ደረጃ ባለፈው ግንቦት 6 ቀን ተቀብሎታል። ሰሜን ማሊ ውስጥ አዛዋድ ለሚሉት አካባቢ ሰፊ የራስ ገዝ አስተዳደር የሚጠይቁት የተገንጣይ ተቃዋሚዎቹ ጥምረትም ስምምነቱን በመርህ ደረጃ ተቀብለዋል። ከዚህ የበለጠ የራስ አስተዳደር ጥያቄም እንዳላቸው ይታወቃል። ይህ በእንዲህ እንዳለ ግን አልፎ አልፎ ተኩስ መካሄዱ አልቀረም። የሽምቅ ተዋጊዎቹ መሪ ቢላል አግ ሸሪፍ ተዋጊዎቹ የሰላም ስምምነቱን ተቀብለዋል ብለው የመጨረሻውን ማጠቃለያ ስምምነት ከመንግሥቱ ጋር እስከምናደርግ ድረስ ግን አንዳንድ የቀሩ ነገሮች ይኖራሉ ሲሉ ለአልጀርስ ጋዜጠኞች ተናግረዋል። ማሊ ከፈረንሳይ ነጻ ከወጣችበት እንደ አውሮፓ አቆጣጠር ከ1960 ጀምሮ ተገንጣዮቹ 4 ጊዜ አመጽ አካሂደዋል። እንደ አውሮፓ አቆጣጠር በ2012 ከእስላማዊ ነውጠኛ ቡድን ጋር በማበር የሰሜኑን በረሃማ አካባቢ ለመቆጣጠር ሞክረው ጥቃት ከማካሄዳቸው አስቀድሞ አንድ ፈረንሳይ መር ጦር መልሷቸዋል። ዩናይትድ ስቴትስ ይህን አሁን የተደረሰበትን የሰላም ስምምነት ዘላቂ ሰላም ያመጣል በሚል አዎንታዊ በሆነ መልክ ተቀብለዋለች። ማሊ ውስጥ የሚገኙ ወገኖችም ለሰላም ያላቸውን ቁርጠኝነት ለማመልከት ይህን ስምምነት መቀበላቸውንና ለተግባራዊነቱም እንደሚጥሩ ማሳየት ይጠበቅባቸዋል። የማሊ መንግሥት ይህን ስምምነት መቀበሉና ለቀጣይ ድርድር ዝግጁ መሆኑ የሚያስመሰግነው ሲሆን የአልጄሪያ መንግሥትም ሁለቱን ወገኖች ለመሸምገል ያደረገውን ጥረት እናደንቃለን። አልፎ አልፎም ቢሆን በአሁኑ ወቅት የሚካሄደው ተኩስና ግጭት አሳሳቢ መሆኑን ሊሰመርበት ይገባል። ሁሉም ተዋጊ ወገኖች ስምምነት የደረሰበትን ተኩስ አቁም እንዲያከብሩና ልዩነቶቻቸውን ደግሞ በሰላም እንዲፈቱ ጥሪ እናደርጋለን። የማሊ ሕዝብ የሚያደርገውን ጥረት ዩናይትድ ስቴትስ ትደግፋለች። የተባበሩት መንግሥታት ድርጅትም የማሊ ሕዝብ ለዚህ ሰላምና አንድነት የጀመረውን በጎ አመለካከት ለመርዳት የተጫወተው ሚና በእጅጉ የሚደነቅና የሚበረታታ ነው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች ቀደም ብዬ ያስተዋወቅነውን አንድ ማሳሰቢያ ደግሜ ላስታውስ። በድረ ገጻችን ላይ ስለ ምርጫው ከተለያዩ አካባቢዎች የተሰባሰቡ የቪዲዮ ምስሎች ይገኛሉ። ድረ ገጻችንን ጎብኙ። እንዲሁም ሄኖክ በተለያዩ ርዕሶች ላይ የጻፋቸው መጣጥፎችን ታገኛላችሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌነን ከአቀናባሪያችን ንጉሡ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተጠሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር በአንድ ሰዓት ደግሞ በልዩ ፕሮግራም እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.